ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ህዳር 12 2015 ዓ.ም ዝግጅታችን ጀመረ። ተጨማሪ የሰብአዊ እርዳታ አቅርቦት ወደ ትግራይ ክልል መግባት መቀጠሉን የእርዳታ ድርጅቶች እየገለጹ ናቸው። ዘገባ ይኖረናል። በሌላ በኩል በደቡብ አፍሪካ ፕሪቶሪያ እና በናይሮቢ ኬንያ የኢትዮጵያ መንግስትና የህወሓት ከፍተኛ ባለስልጣናት ባደረጉት የሰላም ስምምነት ላይ ተወካይ የነበሩት ሁለት የትግራይ ክልል ባለስልጣናት መግለጫ ሰጥተዋል። የመግለጫውን ዝርዝር ይዘት የተመለከተ ዘገባ ይኖረናል። በተጨማሪም ኢትዮጵያ ለኬንያ ስለምትሸጠው የኤሌክትሪክ ኃይል አቅርቦት ተጨማሪ ማብራሪያዎችን ይዘናል። ሁሉንም ከዜና በኋላ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። አበባየው ገበያው የዌብና የማህበራዊ ድረገጽ ፕሮዲውሰራችን ናት። ግርማ ደገፋውና ሲሳይ አሸናፊ በምስልና ድምጽ ቅንብር አብረውን አሉ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አብራችሁን እንድትቆዩም እንጠይቃችኋለን። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዳት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ዋና ዋና የዓለም ዜናዎች ሰዓቱን ለቃለሁ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። እርዳታ የያዙ 14 ዕቃ ጫኝ መኪኖች ትናንት እሁድ ትግራይ ገብተዋል ሲል የአሶሴትድ ፕሬስ ዜና ወኪል ባለሥልጣናትን ጠቅሶ ዘግቧል። መኪኖቹ ከመንግሥታቱ ድርጅት የዓለም የምግብ ፕሮግራም የተላኩና እጅግ ተፈላጊ ያላቸውን ምግብና ነዳጅ መጫናቸውን ሪፖርቱ ጠቁሟል። ሆስፒታሎች ግን በቂ መድኃኒት ገና እንዳልተቀበሉ የካቶሊክ ሚሽነሪው አባ አልፍሬድ ነግረውናል ሲል አሶሴትድ ፕሬስ ጨምሮ ዘግቧል። አድማጮች፣ በዚህ ዜና ዙሪያና የሰላም ስምምነቱን ተከትሎ ስላሉት ሌሎች ወቅታዊ መረጃዎች በዕለቱ አብይ ርዕስ በስፋት እንመለስበታለን። የባህር ዳርና አካባቢው ከፍተኛ ፍርድ ቤት ዛሬ በዋለው ችሎት አቃቤ ሕግ በአቶ ዘመነ ካሴ ላይ የመሠረተውን ክስ ዛሬ ማሰማት መጀመሩን ጠበቃቸው በሙሉ ታደሰ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ዝርዝር ይዛለች።
አቃቤ ሕግ በግድያ ወንጀል ጠርጥሬያቸዋለሁ ሲል ክስ በመሰረተባቸው በአቶ ዘመነ ካሴ ላይ ያቀረበውን የክስ ጭብጥ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ዛሬ በዋለው ችሎት መስማት መጀመሩን ጠበቃቸው በሙሉ ታደሰ ተናግረዋል።
ክሱ በችሎት ተነቦ የክስ መቃወሚያ ካለን ተጠይቀን በጠበቆች በኩል አቶ ዘመነ ካሴ መቃወሚያ የምንላቸውን በዝርዝር አስቀምጠናል። እነዚህም የክስ መቃወሚያዎች አቃቢ ከሰዓት በዛሬው ዕለት አስተያየት እንዲሰጥበት ተጠይቆ አቃቢዎቹም መልስ ይሆነኛል የሚለውን አስተያየት ላይ የቀረቡትን ዝርዝር ነገሮች መርምሮ ብይን ለመስጠት ለህዳር 16/2015 ተቀጥሯል።
አቃቢ ሕግ ባቀረበው ክስ ላይ መቃወሚያ ማቀረባቸውንም ጠበቃው በሙሉ ታደሰ ገልጸዋል።
በክስ ሂደት የሚጠቀሰው ድንጋጌና የክስ ዝርዝሮች ተጣጥሞ መሄድ አሉበት በሚል በስነ ስርዓቱ መሰረት መቃወሚያ ናቸው የምንላቸውን አቅርበናል።
የአቶ ዘመነ ካሴ ቤተሰቦችና ደጋፊዎች የፍርድ ሂደቱን ችሎት ተገኝተው መከታተል እንዲፈቀድላቸው ለችሎቱ ጥያቄ እንዳቀረቡ ጠበቃው ተናግረዋል። ፍርድ ቤቱ በክስ መቃወሚያው ላይ የቀረቡትን ሀሳቦች መርምሮ ብይን ለመስጠት ለህዳር 16/2015 ዓ.ም ተለዋጭ ቀጠሮ ሰጥቷል። የታጠቁ ቡድኖችን በህቡ ማደራጀት፣ ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ በሌሎችም ወንጀሎች ጠርጥሬያቸዋለሁ በማለት ፖሊስ አቶ ዘመነ ካሴን መስከረም 11/2015 ዓ.ም በቁጥጥር ስር መዋሉ ይታወሳል። አቶ ዘመነ በቁጥጥር ስር ከዋሉበት ጊዜ አንስቶ ፍርድ ቤት ሲቀርቡ ያሁኑ ለአምስተኛ ጊዜ ነው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የኤም 23 ታጣቂ ቡድን ጥቃት በከፈተባት ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የምስራቅ አፍሪካ ጦር ሰላም ለማስከበር ይሰማራል ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ ዛሬ አስታውቀዋል። የምስራቅ አፍሪካ ማህበረሰብ ጦር አካል የሆኑ የኬንያ ሰራዊት አባላት ከሳምንት በፊት ሁከት ወደ ሰፈነባት ምስራቅ ኮንጎ አቅንተዋል። በዲሞክራቲክ ሪፐብሊክ ኮንጎ መዲና ኪንሻሳ ሆነው ጋዜጣዊ መግለጫ የሰጡት ሩቶ እንዳሉት የቀጠናው ጦር ሁከትን ለመፍጠር ቆርጠው በተነሱ ኃይሎች ላይ ሰላምን ለማስከበር እርምጃ ይወስዳል ብለዋል። በአብዛኛው በኮንጎ ቱትሲ ሚሊሻ የተዋቀረው ኤም 23 የተሰኘው አማጺ ኃይል በሰሜን ኪቩ ግዛት ሰፊ ቦታዎችን የተቆጣጠረ ሲሆን ጎማ ወደ ተባለችው ሌላዋ የኮንጎ ትልቅ ከተማ እየተጠጋ መሆኑ ተሰምቷል። ዲሞክራቲክ ሪፐብሊክ ኮንጎ ትንሿ ጎረቤቷ የሆነችውን ሩዋንዳ የኤም 23 ጦርን ትረዳለች ብላ በመወንጀሏ አካባቢው ውጥረት ሰፍኗል። የተባበሩት መንግስታት ድርጅት ባለሙያዎችም ሩዋንዳ አማጺያኑን መደገፏን ደርሰንበታል ይላሉ። ኪጋሊ ወንጀላውን በማስተባበል በሩዋንዳው የዘር ፍጅት ማግስት በዲሞክራቲክ ሪፐብሊክ ኮንጎ የተመሰረተን አንድ የሁቱ አማጺ ቡድን ትረዳለች ስትል ኪንሻሳን መልሳ ትከሳለች። የኤም 23 አማጺ ቡድን ከአስር ዓመት በፊት ጎማን ለጥቂት ጊዜያት ሲቆጣጠር ተሰሚነት አግኝቶ ነበር። ወዲያው በመጠቃቱ ግን አፈግፍጎና ተደብቆ ቆይቶ ነበር። ተዋጊዎቼ በስምምነቱ መሰረት ወደ ዋናው የአገሪቱ ጦር አልተቀላቀሉም በሚልና ሌሎች ቅሬታዎች ምክንያት አማጽያኑ ባለፈው ዓመት ተመልሰው ብቅ ብለዋል። ኬንያ 900 የሚሆን ጦሯን ከምስራቅ አፍሪካ ልዑክ ጋር በመሆን ሰላም እንዲያስከብር ልካለች። ሩቶ በጋዜጣዊ መግለጫቸው ሙኖስኮ የተሰኘው በሺህ የሚቆጠር የተመድ ሰላም አስከባሪ ኃይል በዲሞክራቲክ ሪፐብሊክ ኮንጎ የሚገኝ ቢሆንም የምስራቅ አፍሪካ ጦር የበለጠ ኃይል ይኖረዋል ብለዋል። ሰባት ሀገራት አባላት የሆኑበት የምስራቅ አፍሪካ ማህበረሰብ ስብስብ ዛሬ የሰላም ጉባኤውን በኬንያ መዲና ናይሮቢ ያደርጋል ተብሎ ተጠብቆ የነበረ ቢሆንም የንግግሩ መጀመሪያው ቀን አሁንም ግልጽ አይደለም። የተባበሩት መንግስታት ድርጅት ባለፈው ሳምንት እንዳስታወቀው እስከ አሁን ቢያንስ 262 ሺህ ሰዎች በግጭቱ ሳቢያ ተፈናቅለዋል። ኤም 23 የተባለው አማጺ ቡድን በምስራቅ ኮንጎ ከሚገኙ 123 አማጺ ቡድኖች አንዱ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በህመም ምክንያት ተለቀው የነበሩት የቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ወደ እስር ቤት መመለስ አለባቸው ሲል የአገሪቱ ከፍተኛው የይግባኝ ሰሚ ፍርድ ቤት ውሳኔ ሰጠ። ባለፈው ዓመት ችሎት በመዳፈር በቀረበባቸው ክስ ታስረው የነበሩት ዙማ እንዲለቀቁ የተሰጠው ውሳኔ ሕገ ወጥ ነው ማለቱን ሊንዳ ጊፍታሽ ከጆሃንስበርግ ዘግባለች። ቆንጅት ታየት አቀርበዋለች።
የቀድሞ ፕሬዚደንት በጤና ምክንያት እንዲለቀቁ ያደረገው ውሳኔ እንዲጸና ያቀረቡትን የይግባኝ አቤቱታ ፍርድ ቤቱ ዛሬ ሰኞ ውድቅ አድርጎታል። የ80 ዓመቱ ዙማ እንደ አውሮፓውያን አቆጣጠር ባለፈው 21 ዓመተ ምህረት ሐምሌ ወር ውስጥ ነበር ችሎት በመዳፈር ወንጀል የአንድ ዓመት ከሶስት ወር የእስራት ቅጣት የተበየነባቸው። ቅጣቱ የተወሰነባቸው ስልጣን ላይ በነበሩበት ዘመን በመንግስት ባለስልጣናት ስለተፈጸሙ የሙስና አድራጎቶች ለብሔራዊ መርማሪ አካል ቃላቸውን እንዲሰጡ የተላከላቸውን መጥሪያ አክብረው ባለመቅረባቸው መሆኑ ይታወሳል። የእስራት ቅጣት ውሳኔውን ተከትሎ በተለይ በሳቸው የትውልድ ክፍለ ግዛት ኳዙሉ ናታል እና የሀገሪቱ የኢኮኖሚ መናኸሪያ በሆነችው በጓቴንግ ደጋፊዎቻቸው የቀሰቀሱት ተቃውሞ ተቀጣጥሎ በስፋት ሁከትና ዘርፊያ መፈጸሙ የሚዘነጋ አይደለም። ይሁን እንጂ ዙማ ሁለት ወር ያልሞላ ጊዜ ከታሰሩ በኋላ ህመማቸው ምን እንደሆነ ሳይገለጽ በሕክምና ምክንያት እንዲለቀቁ የተደረገ ሲሆን ታህሳስ ወር ላይ ያን ውሳኔ የሀገሪቱ ከፍተኛ ፍርድ ቤት ቀለበሰው። የፍርድ ቤቱን ውሳኔ በመቃወም የቀረበው ሙግት ለረጅም ጊዜ ቀጥሎ ዙማ ወደ ወህኒ ቤት ሳይመለሱ እስከ ዛሬ ቆይተው ነበር። ዛሬ ታዲያ የሀገሪቱ የይግባኝ ጉዳዮች ጠቅላይ ፍርድ ቤት ዙማ ከእስር እንዲለቀቁ ያደረገው ውሳኔ ሕገ ወጥ ነው ብሎ ከፍተኛው ፍርድ ቤት የሰጠውን ውሳኔ እንዲጸና አድርጓል። ከእስር ቤት ውጪ ያሳለፉት የእስራት ቅጣቱ ጊዜ እንዲሰረዝ ከፍተኛው ፍርድ ቤት የሰጠውን ውሳኔ ግን የይግባኝ ፍርድ ቤቱ አላጸናም። የሕግ ታራሚዎች ጉዳይ ኮሚሽኑ ውሳኔ እንዲሰጥበት መርቶታል።
አሜሪካ ከፊሊፒንስ ጋር ያላትን ወዳጅነት ለማጠናከር ምክትል ፕሬዚደንት ካመላ ሃሪስ የረጅም ዘመን አጋር በሆነችው ፊሊፒንስ ይገኛሉ። የደቡብ ቻይና ባህርን በተመለከተ በዓለም አቀፍ ሕጎችና ደንቦች መሠረት ዩናይትድ ስቴትስ ከእናንተ ጋር ትቆማለች ብለዋል ዛሬ ሃሪስ ማኒላ ላይ ከአገሪቱ ፕሬዚደንት ፈርዲናንድ ማርቆስ ጋር በተገናኙበት ወቅት ሲናገሩ። ቻይና በፊሊፒንስ ዲፕሎማሲያዊና ኢኮኖሚያዊ ይዞታዋን በማጠናከር ላይ ትገኛለች ይላል የቪኦኤዋ ፓትሲ ውዳ ኩስዋራ ከጃካርታ የላከችው ዘገባ። በፊሊፒንስ ጦር መርከብ ወይም አውሮፕላን ላይ የሚደረግ ጥቃት በዩናይትድ ስቴትስ የጋራ ምላሽ ይሰጠዋል ሲሉ አስጠንቅቀዋል ሃሪስ። ምክትል ፕሬዚዳንቷ እየተናገሩ ያሉት የማኒላ ፓክት ስለተሰኘውና በ1951 በዩናይትድ ስቴትስ እና በአካባቢው ሀገሮች መካከል የተፈረመውንና በጥቃት ወቅት የጋራ ምላሽ እንዲሰጥ ስለተስማሙበት ሰነድ ነው። የሃሪስ ጉብኝት በታይዋን ምክንያት በቻይናና በዩናይትድ ስቴትስ መካከል ውጥረት በሰፈነበት ወቅት የፕሬዚደንት ባይደን አስተዳደር ስልታዊ አጋሮችን በመቅረብ ላይ ባለበት ወቅት እየተደረገ ያለ ጉብኝት ነው። ከሌሎቹ የኢንዶ ፓሲፊክ ሀገሮች አንጻር ፊሊፒንስ ለታይዋን እጅግ ቅርብ መሆኗ ቻይና በታይዋን ላይ ለምትሰነዝረው ማንኛውም ጥቃት መልስ ለመስጠት አመቺ አገር ነች ተብሏል። ጉብኝቱ ከፈርዲናንድ ማርቆስ በፊት የነበሩት ፕሬዚደንት ሮድሪጎ ዱቴርቴ ወደ ቻይና በማድላታቸው ምክንያት ሻክሮ የነበረውን ግንኙነት ለማደስም ነው ተብሏል። ማኒላ በዱቴርቴ አመራር ወቅት የአደንዛዥ እጽ ፖሊሲዋ በአሜሪካ በመነቀፉ ዱቴርቴ የወቅቱን ፕሬዚደንት ባራክ ኦባማ አጸያፊ ስድብ በመስደባቸው ሁለቱ አገራት ተኳርፈው ቆይተው ነበር። በመጨረሻም አድማጮች፣ ጃቫ የተሰኘችውን የኢንዶኔዥያ ደሴት ዛሬ የመታው የመሬት መንቀጥቀጥ የ50 ሰዎችን ሕይወት ሲቀጥፍ በመቶ የሚቆጠሩትን ደግሞ ጎድቷል። የአገሪቱ የአደጋ መከላከል ባለሥልጣን እንዳለው መንቀጥቀጡ በደርዘን የሚቆጠሩ ሕንፃዎችን አፍርሷል። የአሜሪካው የሥነ ምድር ጥናት ተቋም የመንቀጥቀጡ ማዕከል በጃቫ የምትገኘው ሲያንጁር የተሰኘችው ከተማ መሆኗንና መጠኑም በሪክተር ስኬል 5.6 መሆኑን ገልጿል። ንዝረቱ 70 ኪሎ ሜትር ርቀት ላይ የምትገኘው መዲናዋ ጃካርታ ድረስ እንደተሰማና ሰዎች ከሕንፃዎች እንዲወጡ መደረጉም ታውቋል። አድማጮች፣ ለምሽቱ ያዘጋጀነው ዜና በዚሁ ተፈጽሟል። እስከ 4 ሰዓት አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ህዳር 12 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችን እንወሰዳችሁ። በቀዳሚ የአብይ ርዕስ ዘገባችን ወደ ትግራይ ክልል ነው የምናመራው። የሰላም ስምምነት ከተካሄደ በኋላ ተጨማሪ የእርዳታ አቅርቦቶች ወደ ትግራይ ክልል እየገቡ መሆኑን የለጋሽ ድርጅቶች እየገለጹ ናቸው። ዓለም አቀፉ የቀይ መስቀል ኮሚቴና የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር UNHCR የተለያዩ የህይወት አድን የሰብአዊ እርዳታ አቅርቦቶች ወደ ትግራይ ክልል እየገቡ መሆኑን ተሽከርካሪዎቹ የጫኗቸውን የሰብአዊ እርዳታ አቅርቦቶች ይዘው ትግራይ ክልል መድረሳቸውንም ገልጸዋል። የዓለም የምግብ ፕሮግራም ደግሞ ቅዳሜ ዕለት መቀሌና ሽሬ ከተሞች የእርዳታ ምግብና ነዳጅ ማድረሱንም ገልጾ ተደራሽነቱን በየቀኑ ለማድረግ መዘጋጀቱን ይፋ አድርጓል። ኬኔዲ አባተ በዚህ ላይ አጠር ያለ ዘገባ አለው።
በኢትዮጵያ መንግስትና በህወሓት መካከል የፕሪቶሪያውና የናይሮቢው የሰላም ስምምነት ከተፈረመ በኋላ የተለያዩ ዓለም አቀፍ ለጋሽ ድርጅቶች በተለያዩ አማራጮች ወደ ትግራይ ክልል የሰብአዊ እርዳታ ማድረሳቸውን ቀጥለዋል። ዓለም አቀፉ የቀይ መስቀል ኮሚቴ ምግብና ተጨማሪ የህክምና ቁሳቁስ የያዙ 6 የጭነት መኪኖች ትናንት ሌሊት መቀሌ ገብተዋል ሲል ዛሬ ህዳር 12 በትዊተር ገጹ አስታውቋል። እንደ ኮሚቴው ትዊት ከሆነ በትግራይ ከሚገኙ የኢትዮጵያ ቀይ መስቀል ቡድን አባላት ጋር በመሆን ባለፈው ሳምንት በመቀሌና በዙሪያው ላሉ 9 የጤና ተቋማት አስቸኳይ የህክምና ቁሳቁሶች ተከፋፍለዋል። ባለፈው ቅዳሜ ህዳር 10 2015 ዓ.ም አስቸኳይ የህክምና ቁሳቁሶችን በአየርና በየብስ ወደ ሽሬ ከተማ ማድረሱንም ገልጿል። የዓለም ምግብ ፕሮግራም WFP ደግሞ ቅዳሜ ዕለት በትዊተር ገጹ ባሰፈረው ጽሑፍ የእርዳታ ምግብና ሌሎች አስፈላጊ ግብአቶችን የጫኑ መኪኖች በሁለት አቅጣጫዎች ትግራይ ክልል ገብተዋል ብሏል። አንደኛው 2 ነዳጅ የጫኑ ተሽከርካሪዎች ተሽከርካሪዎችን ጨምሮ ምግብ የጫኑ ሌሎች ተሽከርካሪዎችን አካቶ ወደ መቀሌ የገባ ሲሆን ሁለተኛው ደግሞ ምግብ የጫኑ ተሽከርካሪዎችን የሚያካትትና ወደ ሽሬ የደረሰ እንደሆነ ነው WFP አብራራው። አርብለት ወሳኝ የህክምና ቁሳቁሶችን በአየር ልከናል ሲልም አክሏል። የርዳታ ምግብና ሌሎች ግብአቶችን በየቀኑ ለማድረስ ዝግጁ ነን ያለው WFP ይህ እንዲሆን የተመቻቸ የይለፍና የፍቃድ አሰጣጥ ሂደት እንደሚኖር ተስፋ እናደርጋለን በማለት ማመልክቷል። የሰላም ስምምነቱን ተከትሎ የኢትዮጵያ መንግስት ወደ ትግራይ ክልል እርዳታ ለማስገባት የሚያስችሉ አራቱንም መስመሮች በሙሉ ለአገልግሎት ክፍት ማድረጉን መግለጹ የሚታወስ ነው። ሌላው የሰብአዊ ለጋሽ ድርጅት የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር UNHCR ጦርነቱ ዳግም ካገረሸበት ከነሐሴ ወር ጀምሮ የመጀመሪያውን የእርዳታ አቅርቦት የጫኑ ተሽከርካሪዎችን ወደ መቀሌ መላኩን ገልጿል። UNHCR በዛሬው ትዊቱ እንዳስታወቀው ዛሬ ወደ ትግራይ ክልል መቀሌ የገባው መድኃኒትና የመጠለያ ቁሶችን ያካተተ የህይወት አድን ሰብአዊ እርዳታ ነው ብሏል። ተጨማሪ የእርዳታ አቅርቦቶችም በጉዞ ላይ እንደሚገኙ ጠቅሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሰኞ ምሽት የአማርኛ ቋንቋ ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባችን ስናልፍ የኢትዮጵያ መንግስትና የህወሓት ከፍተኛ ባለስልጣናት ወይም የትግራይ ክልል ባለስልጣናት በደቡብ አፍሪካ ፕሪቶሪያና ናይሮቢ ኬንያ ያደረጉትን የሰላም ስምምነት ተከትሎ ወደ ትግራይ ወደ መቀሌ ያመሩት ባለስልጣናት መግለጫ ሰጥተዋል። መግለጫውን የሰጡት ለትግራይ ክልል ቴሌቪዥን ነው። ሙልጌታ አጽብሀ ከመግለጫው የተወሰነውን ክፍል እንደሚከተለው ይዞታል።
በኢትዮጵያ መንግስትና በትግራይ ክልል መካከል በተካሄደው ድርድር በትግራይ በኩል ተደራዳሪ ከነበሩት አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ስለ ድርድሩና ስለ ቀጣይ ሁኔታ አስመልክቶ ለክልሉ መገናኛ ብዙሃን መግለጫ ሰጥተዋል። የተካሄደው ድርድር ብዙ ቀናት የወሰደና ብዙ ጉዳዮች የተነሱበት እንደነበረ ነው የተናገሩት አቶ ጌታቸው ረዳ። የትግራይ ህዝብ ህልውና መሰረት በማድረግ ነው የተስማማነውም ብለዋል።
حجز كأتو دخلنا مهنتات فترنا لا متوسلون الكرات لا جمرة حجز من قصاص بات
توكس بمقامو اردات عندي قبا هنيتات مشاشتوال يتوسنا ملكتو تشالو بمفلقو ملكون دالهون الناك علن مدهاني تمقبات ميشلبت الدل ميتفت ارنو عقل قلوتو تشم اليك اتلو ميشلبت الدل يتفت ارنو يه الدل ان تاك امبت هلن وي يميل بهولتو موغنوش بكن النات لما فتس امنو የተስማማ ማነው በቀንነት ማለት ይህ ተግባር ላይ ውሎ የትግራይ ህዝብ ከሰላሙ ተጠቃሚ የሚሆንበት ሁኔታ ለመፍጠር እኛ በቀንነት ተፈጻሚ እንዲሆን መስራት አለብን። በኢትዮጵያ መንግስት በኩል ደግሞ ጦርነቱ በኢትዮጵያ ኢኮኖሚ የሰው ኃይልም የፈጠረው ጉዳት ቀላል አይደለም። ተኩስ አቁመህ ወደ ቀጣይ ፖለቲካዊ ውይይት ሂደት ለመግባት የሚያስችል ሁኔታ ተፈጥሯል ነው ያሉት። የሰላም ስምምነቱ ከተካሄደ በኋላ ከኢትዮጵያ ሰራዊት ጋር ይደረግ የነበረው ውጊያ ቆሟል ያሉት አቶ ጌታቸው ረዳ የኤርትራ ሰራዊት ግን እስካሁን በህዝብ ላይ በደል እየፈጸመ ነው ሲሉ ከሰዋል። የሰላም ስምምነቱ ለማደናቀፍም እየሰራ ይገኛል ሲሉ ነው የተናገሩት። በዚህ ጉዳይ በኤርትራ በኩል እስካሁን የተሰማ መልስ ባይኖርም የኤርትራ መንግስት በትግራይ ሰላማዊ ሰዎች ላይ ጉዳት ያደረሰ መሆኑ የሚቀርብበት ክስ ሲያስተባብል ቆይቷል። ጀነራል ጻድቃን ገብረትንሳኤ በበኩላቸው የተካሄደው የሰላም ስምምነት ኢትዮጵያ ከገባችበት ቀውስ ለማውጣት አቅም ያለው ነው ብለው እንዲሁም የትግራይ ህዝብ ችግር በህገ መንግስቱ መሰረት ለመፍታት የሚያመቻች የትግራይ የውስጥ ችግርም ለማየት እድል የሚሰጥ ነው ብለዋል። በተካሄደው ድርድር የፖለቲካ ችግሮች በቀጣይ ውይይት ለመፍታትም ተነጋግረናል ሲሉ ጀነራል ጻድቃን ገብረትንሳኤ ገልጸዋል።
ብዙሃት ፖለቲካ ጉዳያት ይላል ነይሩ ናይ መንግስት ትግራይ ጉዳይ ይላል ነይሩ ናይ እስራት ይላል ነይሩ ናይ ተወረሰ ገንዘብ ይላል ነይሩ
ብዙ ፖለቲካዊ ጉዳዮች እየተነሱ ነበር። የትግራይ መንግስት ጉዳይ እየተነሳ ነበር። የእስረኞች ጉዳይም ይነሳ ነበር። ስለ የተወረሰ ገንዘብም ይነሳ ነበር። ስለ ቀጣይ የትግራይ የደህንነት ጉዳይም ተነስተዋል። እነዚህ የመሳሰሉ ፖለቲካዊ ጉዳዮች ተነስተዋል። የሁለቱም አካላት ተወካዮች ተገናኝተው በፖለቲካዊ ጉዳዮች ሰፊ ውይይት አካሂደው ወደ መግባባትም ይደርሱበት አቅጣጫም ተቀምጧል ነው ያሉት። የትግራይ ህዝብ ደህንነት በሚያረጋግጥ መልኩ ነው ትጥቅ የመፍታት ሂደት የሚፈጸሙ ያሉት ደግሞ አቶ ጌታቸው ረዳ ናቸው።
እጥቅ ናይ መርጋፍ ሐሳብ ሲምፕል ጠበኛና የመርጋብ ሐሳብ ተገርፎ ሰሪውልን
ተጥቅ የማውረድ ሐሳብ በቀላል ወጠመንጃ የማውረድ ተደርጎ መወሰድ የለበትም። የትግራይ ህዝብ ደህንነት በማያረጋግጥ መንገድ የሚፈጸም እኔ እንኳን ብቀበለው ወይም ጻድቃን ቢቀበለው የትኛው ሰው ነው ህይወቱ አደጋ ላይ ያለ የህዝብ ደህንነት አደጋ ላይ ያለ ትጥቁም ያስረክብ? ይህ ግልጽ መሆን አለበት። በዚህ ድርድር ተሳታፊ የነበሩ ሁሉም ወገኖች ታዛቢዎችም አደራዳሪዎችም ይህ ጉዳይ በግልጽ ያውቁታል ነው ያሉት። ውይይቱም ቀጣይ መሆኑን ነው አቶ ጌታቸው የተናገሩት። በሁለቱም ተደራዳሪ ኃይሎች ከፍተኛ መጠራጠር አለ፣ እኛና አምናቸውም እነሱም አያምኑንም ብለዋል አቶ ጌታቸው። አለመተማመን የሚፈታ ስምምነቱ በመተግበር በሂደት የሚመጣ ነው ሲሉ ደግሞ ጀነራል ጻድቃን ገልጸዋል።
ስምምነት ናብ ተግባር ነው ማለብ ዝግበርም ቅሳሰው ዝግበሩ ናምጀመራ አዋራህ
የስምምነት ወደ ተግባር ለማዋል በሚደረግ የመጀመሪያ ወራት አንድ ወር ሊሆን ይችላል ወይም ሁለት ወር በመጀመሪያው ጊዜያት ትልቅ ጥንቃቄ የሚያስፈልጋቸው ናቸው። ጥልቅ በሆነ አለመተማመን ከባድ በሆነ መገዳደል ኑረን ወደ ሰላም እያመራን ስላለን ወደዚህ የሚደረግ ሽግግር ልሙጥ አይደለም፣ ሸካራ ነው። ብዙ ጣውረድ ነው ያለው፣ ብዙ ችግሮች ሊነሱ ይችላሉ። ለነዚህ በቀጣይ ከሰላሙ ልናገኘው የምንችለው ጥቅም እያየን መፍታት አለብን። በእነዚህ ትኩረት አድርገን ተጠንቅቀህ መስራት ያስፈልጋል ነው ያሉት። ትግራይና የኢትዮጵያ መንግስት የሰላም ስምምነቱ ፈርመዋል፣ ይህም ተግባራዊ እንዲሆንም ትልቁ ድርሻ ያላቸው ሁለቱ ናቸው ያሉት ጀነራል ጻድቃን አሁን ያለው ጅማሮም ተስፋ ሰጪ ነው ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ወደ ተከታዩ ዘገባችን እንወሰዳችሁ። ኢትዮጵያ ለኬንያ ከምትሸጠው የኤሌክትሪክ ኃይል ከ100 ሚሊዮን ዶላር በላይ ለማግኘት አቅዳለች። ይህንን በተመለከተ የኢትዮጵያ የኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ መጎስ ሙክንን ለአሜሪካ ድምጽ እንደተናገሩት የኤሌክትሪክ ኃይል ሽያጩ ባለፈው ህዳር 8/2015 ዓ.ም 75 ሜጋዋት ኃይል በመላክ ተጀምሯል ብለዋል። ዘገባውን ያጠናቀረው ገብረ ሚካኤል ገብረ መድን ነው፣ እንደሚከተለው ይቀርባል።
ኬንያና ኢትዮጵያ ቀደም ሲል በተፈራረሙት የ25 ዓመት የኃይል ሽያጭ ስምምነት መሰረት ኢትዮጵያ ባለፈው ሐሙስ ህዳር 8 ቀን የኤሌክትሪክ ኃይል መሸጥ መጀመሯን አስታውቃለች። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለአሜሪካ ድምፅ እንደተናገሩት የኃይል ሽያጩ በ75 ሜጋዋት የተጀመረ ሲሆን በስምምነታቸው መሰረት በየጊዜው እያደገ የሚሄድ ነው።
መነሻው ሰዓት ላይ በ75 ሜጋዋት ነው የተጀመረው። ከፍተኛ የሆነ ኃይል ተጠቃሚ በሚኖርበት ሰዓት እስከ 200 ሜጋዋት ድረስ የሚደርስ ነው ስምምነቱ። ይሄ ስምምነት ለቀጣዮቹ 3 ዓመታት ተግባራዊ የሚሆን ነው። ከ3 ዓመት በኋላ ደግሞ ከፍተኛ ተጠቃሚ በሚኖርበት ሰዓት እስከ 400 ሜጋዋት የሚደርስ፣ ከዛ ውጪ በሆነ ሰዓት ደግሞ እስከ 150 ሜጋዋት ድረስ የሚደርስ፣ የመጨረሻውን ደግሞ ከ7 ዓመት በኋላ በሚኖሩት ዓመታት ሙሉውን 24 ሰዓት 400 ሜጋዋት ድረስ መውሰድ እንደሚችሉ እኛም ማቅረብ እንዳለብን የሚያስቀምጥ ስምምነት ስለሆነ በዚህ መሰረት ነው የተጀመረው።
የኤሌክትሪክ ኃይል መሸጫ ዋጋው በኪሎዋት በሰዓት 65 የአሜሪካ ሳንቲም እንደሆነ የገለጹት አቶ ሞገስ
እንግዲህ አሁን ለኬንያ ብቻ ከምናደርገው ሽያጭ እስከ 100 ሚሊዮን የአሜሪካን ዶላር የማስገባት ሐሳብ ነው ያለው። ነገር ግን አሁን ኤክስፖርት ማድረግ የጀመርንበት ጊዜ በኢትዮጵያ የበጀት ቆጣ አመት አቆጣጠር 5ኛው ወር ላይ ነው ያለ ነው። ስለዚህ የበጀት አመቱን እያጋመስን ነው። አሁን ባለው እስከ 50 ሚሊዮን የአሜሪካን ዶላር ድረስ ለማስገባት ነው የታሰበው።
የኢትዮጵያ ኤሌክትሪክ ኃይል ሽያጭ እያደገ ቢሆንም የሀገር ውስጥ ፍላጎት ሳይሟላ እንዴት ወደ ውጭ ይሸጣል የሚል ተደጋጋሚ ጥያቄ ይነሳል። አቶ ሞገስ ይህን ጥያቄ ሲመልሱ
የሀገር ውስጥ ፍላጎት ተሟልቷል አልተሟላም የሚለው አንደኛ ፍላጎት ተሟልቷል አልተሟላም ለማለት መጀመሪያ መጠቀም የጀመረ ኤሌክትሪክ መጠቀም የጀመረ የህብረተሰብ ክፍል ኤሌክትሪክ መጠቀም የጀመረ ኢንዱስትሪ ፋብሪካ ማግኘት እየፈለገ ሳያገኝ ቀርቷል የሚለውን ነው መመለስ የሚኖርብን። በዚህ በኩል ስናይ እኛ እንደ ሀገር ለማምረት ካለን አቅም እያመረትን ያለነው ወደ ግማሽ አካባቢ ነው። ለምሳሌ አሁን ባለን ሁኔታ የማምረት አቅማችን ከ5200 ሜጋዋት ከፍ ብሏል። ማክሲመም ግን የኃይል ተጠቃሚው ፍላጎት የሚጨምረው እንደ ተቋም የተመዘገበው ከፍተኛ የሆነ የኃይል ፍላጎትና አቅርቦቱ ወደ 2800 ሜጋዋት ነው። ስለዚህ ማምረት ከምንችለው አንጻር ስናየው ሙሉ አቅማችንን ለማምረት ትሪክ ፍላጎቱ አለ ብለን አናስብም። ነገር ግን ኤሌክትሪክ ያልተደረሰበት የህብረተሰብ ክፍል አሁንም አለ። ከተማ ላይ ነው ኮንሰንትሬት ያደረገው የኃይል አጠቃቀማችን። ወደ ገጠር አልተስፋፋም። ብዙ ኃይል የሚፈልጉ የህብረተሰብ ክፍሎች አሉ። ይሄን ማስፋፋት ይፈልጋል። እኛን ጥያቄ መቅረብ ካለበት ተቋሙ ኃይል የሚያመነጭ ተቋም እንደመሆኑ መጠን የምታመነጩት ኃይል ከሚፈልገው አንጻር አልተሟላም በሚል ነው እንጂ እንደ ሀገር አልተዳረሰም በሚል አይደል። ያንንም የሚሰራ ደግሞ ሌላ ተቋም አለ። የኢትዮጵያ ኤሌክትሪክ አገልግሎት የስርጭት መስመሩን የሚሰራው ያኛው ተቋም ስለሆነ ፍላጎት ይያለ ኃይል ኤክስፖርት ተደርጓል የሚለው ሚዛን የማይደፋ አሁን በጠቀስኩት ምክንያት ነው። ኃይል የሚፈልገውን በሙሉ ያሟላን፣ እንደውም ከፍተኛ የኃይል ፍላጎት ባለበት ሰዓት ጭምር ማምረት ከምንችለው እጅግ በጣም የወረደውን ነው እያመረትን ያለ ነው።
የኬንያ የኃይልና የነዳጅ ተቆጣጣሪ ባለስልጣን የኃይል ንግድ ስምምነቱ ለመነሻነት በ75 ሜጋዋት ይፋ መደረጉን ገልጾ መደበኛው የኃይል ንግድ ግን በ150 ሜጋዋት እንደሚጀመር አሳውቋል። ካፒታል ቢዝነስ የተባለ የኬንያ ሚዲያ እንደዘገበው የባለስልጣኑ ዋና ዳይሬክተር ዳንኤል ኪፕቶ ከኢትዮጵያ የሚገዛው የኤሌክትሪክ ኃይል ዋጋው ኬንያ ከምታመነጭበት ዋጋ ያነሰ እንደሆነ ተናግረዋል። የኢትዮጵያ የኤሌክትሪክ ኃይል ሽያጭ 10 ዓመታትን ያስቆጠረ ሲሆን በ2014 ዓ ም ከዘርፉ 95.4 ሚሊዮን ዶላር እንደተገኘ አቶ ሞገስ አመልክቷል። በየጊዜው እያደገ ያለው ገቢም የሀገሪቱን የውጭ ምንዛሪ እጥረት ለመቅረፍ አስተዋጽኦ ያደርጋል ብለዋል። ከ1000 ኪሎ ሜትር በላይ የሚረዝመው የኢትዮ ኬንያ የኃይል ማስተላለፊያ መስመር 2000 ሜጋዋት የኤሌክትሪክ ኃይል የመሸከም አቅም እንዳለው የገለጹት አቶ ሞገስ ይህ መስመር ለኬንያ ብቻ ሳይሆን ለሌሎች የአፍሪካ ሀገራትም ኃይል ለመላክ እንደሚያገለግል ተናግሯል።
መስመሩ ሲገነባ ለኬንያ ብቻ ኃይል አቅርቦ በዛ የሚቆም መስመር አይደለም። አቅሙ ከፍተኛ የሆነ መስመር ነው። ምናልባትም ኢትዮጵያ እንደ ሀገር የያዘቻቸው ሰፊ እቅዶች አሉ። ከነዚህ እቅዶች መካከል እስከ ደቡብ አፍሪካ ድረስ የሚዘልቅ የኃይል ሽያጭ የማከናወን ትልቅ ሀገራዊ እቅድ አለ። ይሄን ሀገራዊ እቅድ ለማሳካት ወደ ኬንያ የተዘረጋው መስመር እስከ 2000 ሜጋዋት ድረስ መሸከም የሚችል ተደርጎ ነው የተገነባው።
የኢትዮ ኬንያ የኃይል ማስተላለፊያ መስመር ዝርጋታ ወጪ 500 ሚሊዮን ዶላር እንደሆነ ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችን ነው። ከዘጋቢዎቻችን የደረሱንን ዘገባዎች አጠናቀናል። በአሁን ከምሽቱ 3:28 ይላል። ወደ ሁለተኛው አጋማሽ ልንሸጋገር ጥቂት ደቂቃዎች ነው የቀሩን። ሆኖም የዓለም ዋንጫ የተላለፈ የሚገኝበት ሁለተኛ ቀኑን ያስቆጠረበት በመሆኑ እዚህ ላይ ፕሮግራማችንን ሰበር እናደርግና ወደ ዓለም ዋንጫ የሰኞ ምሽት የስፖርት ዝግጅታችንን ወደዚህ አምጥተን የዓለም ዋንጫ ዘገባዎችን እናስደምጣቸዋለን። ለዓለም ዋንጫ የስፖርት ዘገባዎች ደግሞ ስቱዲዮ ሀብታሙ ስዩምን ጋብዘናል። ምክንያቱም እኔ ብቻ በቂ አይደለሁም።
ይህን የመሰለ ትልቅ ኃላፊነት ብቻ የሚወጡት አይደለም።
ልክ ነው፣ ብቻ የሚወጡት አይደለም ብለን ወደ አዲስ አበባ መለስ እናደርጋችኋለን። በውዝግቦች የተሞላው 22ኛው የፊፋ የዓለም ዋንጫ ትላንት ተጀምሯል። 3 ሚሊዮን የማይሞላ ሕዝብ ያላት ኳታር ለ12 ዓመታት ሲቀርብባት የዘለቁት ትችቶችንና ነቀፌታዎችን ተቋቁማ በውድድሩ በከፍተኛ ድምቀት አስጀምራለች። ስለዚህ ሀብታሙ የኬኔዲ አባተን የመክፈቻውን ስነ ስርዓት በተመለከተ የእሱን ዘገባ እናስቀድም ወይስ አንተ ትቀድም?
ኬኔዲ ቅድምና ወደ ሌሎች ዝርዝር የዓለም ዋንጫን የሚመለከቱ ዜናዎች እንመለሳለን።
ወደ ኬኔዲ አባተ ወደ አዲስ አበባ
በተለያዩ ዝግጅቶች የተከናወነው የመክፈቻ ስነ ስርዓቱ 7 ትዕይንቶችን ያስተናገደ ሲሆን እነዚሁም አዘጋጆቹ እንዳሉት ዓለም አቀፍ የጥበባት ኢንዱስትሪው ባለሙያዎች የተሳተፉበትና በታዋቂ የሙዚቃ ባለሙያዎች ታጅቦ የኳታርን ባህል ከዓለም አቀፍ ባህል ጋር በማጣመር የተሰካቹ ናቸው። ከባህላዊ የአረብ ሙዚቃዎች እስከ ዘመናዊ ዳንሶች ኳታር ባህሏን ከዓለም አቀፍ ሙዚቃዊ ጣዕም ጋር አዳምራ በተዋበ ድባብ ኦፊሴላዊ የዓለም ዋንጫ ዜማዎችንም በማካተት ለዓለም እንካችሁ ብላለች። በመቶዎች የሚቆጠሩ ዳንሰኞችና ሙዚቀኞች ወደ መድረክ እየወጡ ባሉበት ወቅት የመክፈቻ ስነ ስርዓቱን የመራው አሜሪካዊው የሆሊውድ ኮከብ ሞርጋን ፍሪማን ባደረገው ንግግር የተስፋ የአንድነትና የመቻቻል መልእክት አስተላልፏል። እግር ኳስ ሀገሮችን አንድ ያደርጋል ያለው ፍሪማን ሀገሮችን የሚያገናኘው ይህ እግር ኳስ ታዲያ ማህበረሰቦችንም አንድ ያደርጋል ሲልም አክሏል። እናም በእነዚህ መለያየት በበዛባቸው ጊዜያት ዓለም አንድ ላይ የምትሰበሰብበት ጊዜ ነው ሲል በአጽንኦት ተናግሯል። የዓለም ዋንጫ የመክፈቻ ስነ ስርዓት መድረኩን ከሞርጋን ፍሪማን ጋር የተጋራውና ኮዳል ሬግሬሽን ሲንድሮም በተባለ የታችኛውን ግማሽ የሰውነት አካል እድገት በሚገታ በሽታ ምክንያት ከወገብ በታች ያለው ግማሽ አካል ሳይኖረው የተወለደው የኳታሪ ወጣቶች አንቂ ጋኒም አልሙፍታም በመድረኩ ጠንካራ መልእክት አስተላልፏል። አካል ጉዳተኝነቱ ሳይበግረው ለብዙዎች መነቃቃትን በመፍጠር የአይስክሬም ቢዝነስ በመጀመርም በስራ ፈጣሪነቱ እንዲሁም በርካታ ስፖርታዊ ዋኔዎችን በማድረግ በተምሳሌትነቱ የሚታወቀው የ20 አመቱ ወጣት አልሙፍታ የፊፋ የዓለም ዋንጫ አምባሳደር ሆነው ከተመረጡ ተጽዕኖ ፈጣሪ ግለሰቦች አንዱ ነው። የኳታር ጠቅላይ ሚኒስትር የመሆን ራዕዩን ለማሳካት በሀገሪቱ ካሉ ዩኒቨርሲቲዎች በአንዱ የፖለቲካል ሳይንስ ትምህርት በመከታተል ላይ የሚገኘው ጋኒም አልሙፍታ በመድረኩ ላይ ከፍሪማን ጋር ባደረገው ንግግር እንደ ፊፋ የዓለም ዋንጫ አምባሳደርነቴ ለሰው ልጅ የተስፋ የመደመር የሰላምና የአንድነት መልእክት ማስተላለፍ እፈልጋለሁ ብሏል። ይህን መልእክቱን ለማጠናከርም ሰው ሁሉ ከአንድ ወንድና ከአንዲት ሴት ስለመፈጠሩ በነገድና በጎሳ የተከፋፈለውም ይበልጥ ይተዋወቅ ዘንድ መሆኑን የሚያስረዳ የቁርአን ክፍል በመጥቀስ አሁን ላይ በመላው ዓለም መነጋገሪያ የሆነው ወጣቱ ባለራእይ ስለ አንድነት አበክሮ አውስቷል። ፍሪማንና አልሙፍታ ባስተላለፉት ተመሳሳይ መልእክት 60 ሺህ ተመልካቾችን በሚያስተናግደው ቤድዌይን በተባሉ ከቦታ ቦታ እየተንቀሳቀሱ ህይወትን በሚመሩ የአረብ ነገዶች ባህላዊ ድንኳን ቅርጽ በተሰራው አልባይት ስታዲየም ከተሰየሙ ደጋፊዎችም አድናቆት ተችሯቸዋል። የኳታር ንጉስ ኤሚር ሼክ ታሚም ቢን ሐሚድ አልታኒ በመክፈቻ ስነ ስርዓቱ ላይ ባደረጉት ንግግር በውድድሩ ለመታደም ከመላው ዓለም ወደ ሀገራቸው የተመሙትን ሁሉ እንኳን ደህና መጣችሁ ብለዋል። ሰዎች ልዩነታቸውን ለማክበር የሚከፋፍሏቸውን ወደ ጎን ቢተዉ እንዴት ውብ ነው ብለዋል። ከስደተኛ ሰራተኞች ኢሰብአዊ አያያዝና የአልኮል መጠጦችን ጨምሮ ከሌሎችም ክልከላዎች ጋር በተያያዘ ትችትን ሲያስተናግዱ የከረሙት የኳታሩ መሪ የዓለም ዋንጫ ውድድሩ በመልካምና የተስፋ ቀናት የተሞላ ይሆን ዘንድ ምኞታቸውንም በመግለጽ ለዝግጅቱ ሀገራቸው 200 ቢሊዮን ዶላር አውጥታበታለች ተብሎ የታመነውን በታሪክ ውዱን የዓለም ዋንጫ ውድድር አስጀምረዋል።
ኬኔዲ አባተን እናመሰግናለን። እንግዲህ ሀብታሙ፣ የኳታሩ የዓለም ዋንጫ የሀገሮች የሚያደርጉትን ውድድር ጀምረዋል። እስቲ እስከ ትላንትናና ዛሬ በተለይ ደግሞ አሁን የተከናወኑ አበይት የሚባሉ ሁኔታዎችን ለአድማጮቻችንና ለተመልካቾቻችን አካፍላቸው። ላንተ መድረኩ ለቀቀል።
አመሰግናለሁ ጽዮን። እንግዲህ ኬኔዲም ቀድሞ እንደተናገረው የ22ኛው የዓለም ዋንጫ ጨዋታዎች ትናንት በይፋ ተጀምረዋል። ትናንት አዘጋጁ ሀገር ኳታር ከኢኳዶር ጋር ተጫውታለች። ኢኳዶር ኢነር ቫለንሺያ ባስቆጠራቸው ሁለት ጎሎች ኳታርን 2-0 አሸንፋለች። ኳታር በዓለም ዋንጫ ታሪክ በመክፈቻው ቀን የተሸነፈች አዘጋጅ ሀገር መሆናለች። ዛሬ ደግሞ ሌሎች ትኩረትን የሳቡ ግጥሚያዎች ተካሂደዋል። የመጀመሪያው ጨዋታ በእንግሊዝና በኢራን ብሔራዊ ቡድኖች መካከል የተደረገ ነው። ከ1966 የአውሮፓውያኑ ዘመን ወዲህ የዓለም ዋንጫን መሳም ያልቻለችው እንግሊዝ ኢራንን 6-2 በሆነ ውጤት ታሸንፋለች። በካሊፋ ስታዲየም በነበረው ግጥሚያ ቡካዮ ሳካ ለእንግሊዝ ሁለት ጎሎቹን ሲያስቆጥር ራሂም ስተርሊንግ፣ ጃክ ሬሊሽ፣ ጁድ ቤሊንግሃም እና ማርከስ ራሽፎርድ ቀሪዎቹን አራት ጎሎች አስቆጥረዋል። ለኢራን መሃዲ ታርሚ ሁለት ጎሎችን በጨዋታና በፍጹም ቅጣት ምት አስቆጥረዋል። በነገራችን ላይ የኢራን ብሔራዊ ቡድን ተጫዋቾች በጨዋታው መጀመሪያ ወቅት ላይ የሀገራቸውን ብሔራዊ መዝሙር ከመዘመር ተቆጥበዋል። የዚህ ምክንያቱ ደግሞ በሀገሪቱ ውስጥ ያለው ጸረ መንግስት ተቃውሞ ለመደገፍ እንደሆነ እየተነገረ ነው። ይህ አድራጎታቸው በአንድ ወቅት ድጋፍን በሌላ ወቅት ደግሞ ተቃውሞንም እያስገኝላቸው ይገኛል። ሌላው ጉዳይ የአውሮፓ ሀገራት ኳታር ተመሳሳይ ጾታ አፍቃሪያን ላይ የጣለችውን ገደብ በመቃወም ሁሉም የአውሮፓ ሀገራት አምበሎቻቸው ወይም የቡድን መሪዎቻቸው እጃቸው ላይ የተቃውሞ ምልክት አስረው ለመግባት ተስማምተው ነበረ። ነገር ግን ፊፋ ባስተላለፈው ጠበቅ ያለ ማስጠንቀቂያ ምክንያት ዛሬ ላይ የተጫወቱት ሁሉም የአውሮፓ ቡድኖች ምንም አይነት የተስማሙበትን የተቃውሞ ምልክት ሳይጠቀሙ ወይም ሳያስሩ ቀርተዋል። ፊፋ ምልክቱን የሚያደርግ ማንኛውንም ተጫዋች በየጨዋታው መካከል ቢጫ ካርድ እንደሚሰጥ አስጠንቅቆ ነበረ። ሌላው በጉጉት ሲጠበቅ የነበረው አፍሪካዊቷ ሴኔጋልና ኔዘርላንድ ያደረጉት ጨዋታ ነበረ። ጨዋታው ደማቅ የሆነ ፉክክር የታየበት ቢሆንም ኮድ ካካፕ በ84ኛው ደቂቃ እንዲሁም ዴቭ ክላስን በ98ኛው ደቂቃ ባስቆጠሩት ጎል ኔዘርላንድስ ሴኔጋልን ማሸነፍ ችላለች። ከመለያየታችን በፊት በነገ ዕለት የሚደረጉ ጨዋታዎችን በአጭሩ እንንገራችሁ። ነገ አርጀንቲናና ሳውዲ አረቢያ ይገጥማሉ። እንዲሁም ደግሞ ዴንማርክ ከቱኒዚያ፣ ሜክሲኮ ከፖላንድ፣ ፈረንሳይ ከአውስትራሊያ ይገጥማሉ። በነገራችን ላይ ከጥቂት ደቂቃ በኋላ እኛ አሁን መሰናዶን በምናቀርብበት ሰዓት ከጥቂት ደቂቃዎች በኋላ ዩናይትድ ስቴትስ ከዌልስ ጋር ሌላ ጨዋታ ያደርጋሉ። ሲሆን ለጊዜው ያሉኝ የዓለም ዋንጫን የተመለከቱ መረጃዎች እነዚህ ናቸው። ነገም ከነገ ወዲያም ብቅ እያልን እንግዲህ አዳዲስ መረጃዎችን እናጋራችኋለን።
ሀብታም እንግዲህ እናመሰግናለን፣ ስቱዲዮ መጥተህ ስላካፈልከን ስላጋራህን እንዲልመድብህ ነው የምንለው።
እንግዲህ ለምድ ምናል ለአንድ ወር ለተጠጋ ጊዜ ስንሰራ ጨዋታዎች ስለሚኖሩ ከሞላ ጎደል ለመሸፈን እንሞክራለን።
አንተን ከስቱዲዮ ላለማስቀረት የዓለም ዋንጫ እንዲራዘም እናደርጋለን። የተከበራችሁ አድማጭ ተመልካቾቻችን ስለምትከታተሉን እናመሰግናለን። ሀብታሙን እናመሰግናለን። እንዲሁም ኬኔዲን እያመሰገንን በተከታታይ የዓለም ዋንጫ እስከሚጠናቀቅ ድረስ በተከታታይ ዝግጅቶቻችንን ወደ እናንተ እናደርሳለን። ዌብሳይታችንን፣ የማህበራዊ ድረገጾቻችንንም ጎብኘት አድርጉ። አዳዲስ መረጃዎችን እናካፍላችኋለን። ወደ መደበኛ ዘገባዎቻችን እንመልሳችኋለን። ወደ ዓለም አቀፍ ዘገባ ነው የምናልፈው። የተባበሩት መንግስታት ድርጅት ያዘጋጀው እና ቀደም ሲል ከተያዘለት የጊዜ ሰሌዳ ተጨማሪ ጊዜ የጠየቀው በአየር ንብረት ላይ ያተኮረው ጉባኤ ትላንት እሁድ ማለዳ ላይ ተጠናቋል። ለኪሳራና ለጉዳት መርጃ የሚል መጠሪያ የተሰጠውና የአየር ንብረት ለውጥ ላስከተላቸው ጉዳቶች የሚውል ገንዘብ መመደብ አለበት በሚለው ሀሳብ ላይ መስማማት ተችሏል። ይህም እንደ ተንታኞች እይታ በአየር ንብረት ለውጥ ሳቢያ ከፍተኛ ጉዳት የደረሰባቸውን ሕዝቦች ለመርዳት አንዳች ሁነኛ እርምጃም ተደርጎ ታይቷል። ዘገባውን ያጠናቀረችው የአሜሪካ ድምጽ ዘጋቢ ሄዘር ሞርዶክ ናት። አሉላ ከበደ እንደሚከተለው ያቀርበዋል።
እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ.ም ብራዚል ውስጥ በድሆች መኖሪያ ሰፈር የደረሰ ጎርፍ ያስከተለው ናዳ ቁጥራቸው ደርዘን የሚጠጉ ሰዎችን ገድለዋል። አስከሬኖቹን በናዳና በፍርስራሹ ከተቀበሩበት ለማውጣት ቀናት ፈጅቷል። በአካባቢው ያሉ ቤተሰቦች እንደሚሉት በአሁኑ ወቅት እየጣለ ያለው ዝናብ በቀደሙት ዓመታትም ሆነ ከእነርሱ የቀደሙት ትውልዶች አይተው የማያውቁት ኃይለኛ፣ አደገኛና አስፈሪ አይነት ነው።
በአሁኑ ጊዜ ዝናቡ በጣም በተለየ ሁኔታ ነው የሚዘንበው። ከአረጋውያን ጋር እሰራለሁ። እንዲህ ያለ ዝናብ አይተው እንደማያውቁ ነው የሚናገሩት። ጠቅላላው የአየር ንብረት በጣም ተለውጧል።
ግብጽ ላይ ለቀናት ሲካሄድ የሰነበተው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 27 ከተያዘለት ጊዜ ከአንድ ቀን ተኩል በላይ ተጨማሪ ድርድር በኋላ ለኪሳራና ለጉዳት በሚል በተለይ ለዚህ ሲባል የሚመደብ ገንዘብ እንዲኖር በሚጠይቀው ሀሳብ ዙሪያ የተደረገውን ድርድር በስምምነት ቋጭቶ ትላንት ተጠናቋል። ገንዘቡም የአየር ንብረት ለውጡ ላስከተላቸውና እያስከተላቸው ላሉ ጣጣዎች በዓለም ዙሪያ ይበልጥ ተጋላጭ ለሆኑ ማህበረሰቦች ከደረሰባቸው ጉዳት ማገገሚያ የሚውል ነው። የገንዘቡን ምንጭና የሚከፋፈልበት ሁኔታ በሚመለከት የሚደረጉት የመጀመሪያዎቹ ይፋ ንግግሮች ለፊታችን መጋቢት ወር ቢያዙም የአየር ንብረት ለውጡ እያስከተለ ያለውና ተመላላሽ ጉዳቱ እያደር እየጨመረ የመጣውን ጣጣ እየተጋፈጡ ላሉ ቤተሰቦች ግን ብዙም አይረዳም ነው የተባለው። ጉባኤው ካሁን ቀደም ከተደረሱት የምድሪቱን ግለት መጨመር ለመቀነስ ከተቀመጡት ዓለም አቀፍ ግቦች ባያፈገፍግም እነኛን ግቦች ይበልጥ ለማሳካት ግን እንብዛም አላደረገም ሲሉ ባለስልጣናቱ ይተቻሉ።
But let's be clear. Our planet is still in the emergency room. We need to drastically reduce emissions now, and this is an issue this COP did not address. A fund for loss and damage is
አሁን ወደ ከባቢ አየር የሚዘልቀውን የካርቦን ልቀት በከፍተኛ ደረጃ መቀነስ አለብን። እናም ይህ ያን ማሳካት የሚችል አይደለም። ለኪሳራና ለጉዳት የሚል ሲያሜ የተሰጠውና በክለቱ ካደረሰው ጉዳት ጋር ለተዛመዱ ስራዎች መርጃ የሚውል ገንዘብ መመደቡ አስፈላጊ ነገር ነው። ይሁንና የአየር ንብረት ቀውሱ አንዲት አነስተኛ ደሴት ሀገር ከመድረገጽ ጠራርጎ ቢወስድ አለያም አንድ አፍሪካዊ ሀገር ሙሉ በሙሉ ወደ በረሃነት ቢለውጥ ይሄ ያን መከላከል የሚያስችል በቂ ምላሽ አይሆንም።
በጓሩጃ ብራዚል ያካባቢው ነዋሪዎች ሶስት ጥፍተና እንዳላቸው ይናገራሉ። እነኚህም በፍጥነት እየተቀየረ ያለው የአየር ንብረት ይዞታ፣ ሰዎች በተፈጥሮ አካባቢው ላይ እያደረሱት ያለው ውድመትና አደጋ ከደረሰ በኋላ መልሶ ለመቋቋም የሚያስችላቸው ምንም አይነት ገንዘብ የሌላቸው መሆኑ ነው። ተራራዎች ባይራቆቱና ዛፎችና ቁጥቋጦዎች ባይጨፈጨፉ ኖሮ የአየር ንብረት ለውጥ ብቻውን በአካባቢው ላይ የደረሰውንና የብዙዎችን ሕይወት የቀጠፈውን አይነት ናዳ ባላስከተለ ሲሉም ስለ ሁኔታው ያላቸውን አስተያየት ይገልጣሉ።
Coisa que acontece com a natureza quando se vinga, se tomar bronca do que acontece com ela acontece.
ይህ ሰዎች በሚያደርጉት ነገር ተፈጥሮ ስትቆጣ የሚመጣ ነው። እናም እነኚህ ጣጣዎቹ ናቸው።
ተፈጥሮ ያመጸች ነው ያሉት አስተያየት ሰጪም ለ10 አመታት የቀጠለው የደን ጭፍጨፋና የዓለም ሙቀት ከ1 ዲግሪ ሴንቲግሬድ በላይ እንዲጨምር ያስቻለው ቸልተኝነት ተስፋ እንደሚያደርጉት ይህን መሰሉ ዓለም አቀፍ ተደራዳሪዎች ቢያንስ ፍጥነቱን ሊያስቀንሱ ያስችላቸው ይሆናል ብለው ተስፋ ያደርጋሉ። ምክንያቱም ከአሁን ቀደም የደረሰውን ጨርሶ ለመቀልበስ ግን ጊዜው አልፏል ባይ ናቸው።
ተከታዩ መሰናዷችን ዋሽንግተን በዚህ ሳምንት ነው። ከዩናይትድ ስቴትስ ፕሬዝዳንታዊው ዘመን አጋማሽ ምክር ቤት አባላት ምርጫ ተጠናቆ ቀጣዩ ትኩረት በ2017 ዓመተ ምህረት የዛሬ 2 ዓመት ማለት ነው በኢትዮጵያውያን አቆጣጠር በሚደረገው ፕሬዝዳንታዊ ምርጫ ፉክክር ላይ ይሆናል። የ2024 ፕሬዝዳንታዊ ምርጫ ፉክክር ማለት ነው። በዚህ ዙሪያ የዋሽንግተን ሳምንቱን እንዴት እንደከረመ የቪኦኤ ሚሼል ኩዊን ያጠናቀረችው ዘገባ አለ። ደረጀ ደስታ እንደሚከተለው ያቀርበዋል።
And we will make America great again.
እናም ደግሞ አሜሪካንን እንደገና ታላቅ እናደርጋታለን። እግዚአብሔር ሁላችሁንም ይባርካችሁ።
የሰማችኋቸው የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ነበሩ። ባለፈው ሳምንት የዛሬ 2 ዓመት በሚካሄደው ፕሬዝዳንታዊ ምርጫ ለሌላ ውድድር መዘጋጀታቸውን ይፋ አድርገዋል። ለዋይት ሃውስ ሲፎካከሩ ይሄኛው 3ኛቸው ይሆናል። ትራምፕ ይህን ይፋ ካደረጉ ጥቂት ቀናት በኋላ የባይደን አስተዳደር ጠቅላይ አቃቢ ሕግ ትራምፕ እንደ አውሮፓ አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንጻ ላይ በደረሰው ሁከትና ጥቃት የነበራቸው ሚና በሚመለከትና ስልጣን ከለቀቁም 2 ሳምንታት በኋላ ሚስጥራዊ ሰነዶች ተገኝቶባቸው እንደሆነ የሚመለከት ልዩ መርማሪ ሾመዋል። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ሜሪክ ጋርላንድ እንዲህ አሉ።
I'm here today to announce the appointment of a special counsel.
ዛሬ የተገኘሁት የህዝቡን ትኩረት የሳቡትንና የተካሄዱ ካሉ 2 የወንጀል ምርመራዎች ጋር በተያያዘ ልዩ መርማሪ መሾሙን ይፋ ለማድረግ ነው።
የመርማሪው መሾም ይፋ የተደረገው የፕሬዝደንታዊው ዘመን አጋማሽ የምክር ቤት አባላት ምርጫ ውጤት ይፋ ከተደረገ በኋላ ነው። ዲሞክራቶች በጠባብ ውጤት አሸንፈው የሕግ መወሰኛው ምክር ቤት መቆጣጠራቸው ብዙዎችን አስደንቋል። ሪፐብሊካኖቹም የሕዝብ ተወካዮች ምክር ቤትን የተቆጣጠሩ ቢሆንም ውጤቱ ግን ከተጠበቀው በታች ነው።
I'm proud to announce the era of one-party Democrat rule in Washington is over.
በዋሽንግተን የዲሞክራቱ የአንድ ፓርቲ አገዛዝ ዘመን ማብቃቱን ይፋ ሳደርግ በኩራት ነው።
ይሁን እንጂ የተከፋፈለው ምክር ቤት ማለት ለዲሞክራቱ ፕሬዝደንት ጆ ባይደን በመጨረሻዎቹ ሁለት የስልጣን ዘመናቸው ህጎችን ለማሳለፍ ብርቱ ፈተና ይሆንባቸዋል ማለት ነው። ሪፐብሊካኑ የተወካዮች ምክር ቤት አባል ኬቪን መካርቲ እንዲህ ብለዋል።
We just did in 20. So I think we probably lose the White House with Trump. And if there's someone not named Trump, my guess is we win the White House.
በትራምፕ የተደገፉት አንዳንድ የሪፐብሊካን ፓርቲ እጩዎች ጥሩ ውጤት አላመጡም። ባይደን ካለፈው የበጋ አጋማሽ ጀምሮ ድክመት እንደታየባቸው ተገምቶ ቆይቷል። የዋጋ ግሽበት ሲያድግ በህዝብ ዘንድ የነበረውን የባይደን ተቀባይነትም ከአርባ በታች ወርዶ ነበር። አንዳንድ የሪፐብሊካን መሪዎችም ትራምፕ የፓርቲያቸው እጩ እንዲሆኑ የማይፈልጉ መሆኑን ተናግረዋል። የቀድሞው የህዝብ ተወካዮች አፈ ጉባኤ የነበሩት ሪፐብሊካኑ ፖል ራያን በዚህ ሳምንት በተሰኘው የኤቢሲ ቴሌቪዥን ፕሮግራም ላይ ይህን ተናገሩ።
ምናልባት ትራምፕ ከሆኑ ዋይት ሀውስን ልናጣ እንችላለን። ትራምፕን ብቻ ይሁን እንጂ ሌላ እጩ ቢቀርብ የኔ ግምት ዋይት ሀውስን እናሸንፋለን የሚል ነው።
በዚህ ሳምንት ከ15 ሚሊዮን ህዝብ በተወሰደው የህዝብ አስተያየት ድምጽ የትዊተር ስራ አስፈጻሚ ኢላን ማስክ ታግዶ የነበረውን የትራምፕ የትዊተር አካውንት ፈቅደዋል። እንደ አውሮፓ አቆጣጠር በ2021 በምክር ቤቱ ህንጻ ላይ ከተካሄደው ጥቃት በኋላ ትዊተር ትራምፕ መድረኩን እንዳይጠቀሙ ከልክሎ ነበር። ለአሁኑ ግን ተፈቅደዋል። ትራምፕ ትሩዝ ወይም እውነት የተሰኘውን የማህበራዊ መገናኛ መድረካቸውን ብቻ መጠቀም እንደሚቀጥሉ ዘገባዎች አመልክተዋል።
የስፖርት ፕሮግራምን አካተን የመጀመሪያ ክፍል መሰናዷችንንም ጨምረን አጠናቀን ወደ ሁለተኛው አጋማሽ ሳምንታዊ ቅንብር ወደምናስደምጥበት ጊዜ ተሸጋግረናል። ሐኪሞን ይጠይቁ ቀዳሚው ነው። ሐኪሞን ይጠይቁ ለምሽቱ በዘር ሐረግ የሚወረስና ለአይን ብርሃን ማጣት የሚያጋልጥን የጤና መታወክ በሕክምና ለመርዳት የሚያስችል አዲስ የምርምር ውጤትን ይፈትሻል። ሙያዊ ማብራሪያውን የሚሰጡን የጠቅላላ አይን ሕክምናና ከአይን ጋር የተዛመዱ ነርቮች ሕክምና ልዩ ባለሙያው ዶክተር ወርቅነህ ወርቃየሁ ከበደ ናቸው። ያነጋገራቸው አሉላ ከበደ ነው። እንደሚከተለው ይቀርባል።
ዶክተር ወርቃየሁ፣ ሰሞንኛ የጤና ምርምር ዜና ነው ለዛሬ ውይይታችን መነሻ ያደረግነው። በተፈጥሮ የአይን ብርሃናቸውን ያጡ አንዳንድ ሰዎች አንጎል በከፊልም ቢሆን መልሰው ብርሃን ማየት እንዲችሉ የሚያግዝበት መንገድ ማግኘታቸውን ነው ይፋ ያደረጉት የካሊፎርኒያ ዩኒቨርሲቲ አርቫይን ተመራማሪዎች። በቀጥታ ወደ ምርምሩ ግኝት ከማምራታችን በፊት ለመሆኑ እንዴት ነው የምናየው የሚለውን መመልከት ብንሞክር ባጭሩ።
አመሰግናለሁ አሉላ። ማየት ሲባል በመሰረቱ ዋነኛ መሟላት ያለባቸው ለማየት ከአይናችን ባሻገር አስፈላጊ የሆኑ ነገሮች አሉ። አይናችን ከተለያዩ የአንጎላችን ክፍል ጋር የተያያዘ ነው። ማየትም ስንል ሁለት ነገር አለ አሁን ብዙ ጊዜ ማሰብ ያለብን። አንድን ነገር ማየትና አንድን ነገር መገንዘብ የተለያዩ ነገሮች ናቸው። አንድ ነገር ልናይ እንችላለን፣ ግን ያንን ነገር አይቶ ምንነቱን በግንዛቤ ውስጥ በቀን ተቀን ኑሯችንና ከልምዳችን ባለው ነገር የመተርጎም ሁኔታ ከአንጎላችን የሚያገኘውን ኢንፎርሜሽን ይዞ የሚመጣውን ዳታ አናላይዝ አድርጎ በርከት ያለውን የአንጎላችንን ክፍል ስራ የሚጠይቅ ነገር ነው። ለምሳሌ ማየት ስንል ምንድን ነው? ማየት ብርሃን ነው። ብርሃን ሲኖር ነው የምናየው። ያ ማለት ምን ማለት ነው? የምናየው ነገር ወደ አይን የሚገባው በብርሃን ኃይል ሆኖ ነው የሚገባው። ያ ወደ አይን ከገባ በኋላ አይናችን ውስጠኛው አካል ላይ ይህንን የብርሃን ኃይል ወደ ኒውሮናል ወይም ኤሌክትሪካል ሲግናል ወደምንለው ይለወጣል። ይሄ የሚሆነው አይናችን ውስጥ ነው። አይናችን ይህን ካረገ በኋላ ይህን የሚያደርጉ ሴሎች አሉ አይን ውስጥ። ወደ ጀርባው የአይናችን ክፍል ነው የሚሄደው። ያ ማለት ምንድን ነው? ከአይናችን ከኳሱ ጀምሮ በጀርባ በኩል ወደ ብሬን ጋዝ ከሚደርስ እንደ ገመድ የተዘረጉ ቪዥዋል ፓዝ ወይ የሚንለው አለ። እሱ ኢንፎርሜሽን ወስዶ እዛ ያቀብላል። እዛ ደግሞ ኢንፎርሜሽኑ በአይነት ይደረግና ወደ ተለያዩ የአንጎላችን ክፍል ይሄዳል። እንግዲህ ወደ አንጎላችን ክፍል ሲሄድ ሁለት ነገር ነው። አንድ ቅድም እንዳልኩት ማየት ለመገንዘብ ነው። እና ለምሳሌ አንድ አዲስ ነገር ብናይ አንድ ማናቀው ሰው ብናይ እንበል ሰው ከመሆኑ ከለሩን ልንናገር እንችል ይሆናል። ለምሳሌ ከዚህ በፊት ያገኘነውን ሰው መሆኑን ነው የምናስበው ገና ስናየው። ስለዚህ እነዚህ ኢንፎርሜሽኖች ሁሉ አንድ ላይ ተዋህደው መጥተው ነው የአይን የአንጎላችን ክፍሎች በአንድነት መስተጋብር አድርገው ነው የምናየውን ነገር የምንገነዘበው። የሚሆነው እንግዲህ ምንድን ነው፣ ልክ ስንወለድ አብሮ የሚመጣ ነገር አይደለም፣ በማየት የሚያድግ ነገር ነው። ለምሳሌ አንድ ህፃን ልጅ አንድ ነገር ሊያይ ይችላል፣ ግን ያን ነገር ለምሳሌ አደጋ ያለው የሌለውን ነገር የማወቅ የመገንዘብ
ስላየው ብቻ ምንነቱን መለየት አይችልም። በዛ ጨቅላ እድሜው
እይታችንም እንዲያድግ ምንድን ነው መጀመሪያውኑ አይኑም የአይኑ የሚሄድበት ኢንፎርሜሽን መንገድም ይህን የሚሰራ የሚያንጎል ክፍል ጤናማ መሆን አለበት። እይታው ሙሉ በሙሉ ከእድሜ ጋር እያደገኝ፣ ስለዚህ እይታ በራሱ በመሰረቱ አብሮን የሚያድግ ነገር ነው። ለምሳሌ ልጅ ሲወለድ እንደማይራመደው ሁሉ እያደገ ሲሄድ እንደሚራመድ ሁሉ ማየታችንም እንደዛው ነው። አይናችን ኢንፎርሜሽን እየሰጠው ብሬናችን ሰርኪዩትን ዴቨሎፕ እያደረገ ሲሄድ ነው እይታ ሙሉ የሆነ የሚሄደው ነው። የማየት ሂደቶች አሁን ባልኩትም እና ከዚህ ውስብስብ የሆነ ነገር ነው።
ነገር ግን ይሄ ሁሉ የሚሆነው በቅጽበት ውስጥ በመሆኑ ነው የማንረዳው። ማየት ብቻ የሚመስለን ያ ግንዛቤ ያየነውን ነገር ምንነት መለየት የምንችለው ብዙ ጊዜ ሳይፈጅ ወዲያውኑ በመሆኑ ከአንጎል ጋር ያለውን ግንኙነት እንዳንረዳው ያደረገን እሱ ይሆን?
በጣም የረቀቀ ነው። በጣም ፍጡን ነው። ሌላ የሚገርመውን ነገር ለምሳሌ ልንገርህ። አይናችን በጣም የምናይባት ማኩላ የምንለው ቦታ አለ አይናችን ኳስ ውስጥ። መጠኗን ብነግርህ እንደው ምናልባት የመርፌ ጫፍ ያህል መጠን ያላት ናት። እሷ ነው ይሄ አብዛኛውን ነገር የምናየው። ለምሳሌ እኔ አንድን ሰው ባይ እኛ የሚመስለን አሁን ሙሉ አካሉን በአንድ አይተን የምንገነዘብ ነው የሚለው የሚመስለን ያ አይደለም የሚሆነው። ለምሳሌ አንድ ጊዜ ስናይ ወይ አፍንጫውን ወይ አይኑን ወይ እጁን ወይ እግሩን ነው የሚሆነው። እነዚህ ኢንፎርሜሽኖች እየተወጣጠሱ ነው የሚገቡት እና የምናየውን ነገር እንደ ሙሉ አካል የምናየው አንጎላችን የሚሰራው ነገር ኢንፎርሜሽን ሙሉ አድርጎ የሚያሳየን እና ይሄ ሁሉ ሂደት እጅግ ፈጣን በሆነ ነገር ስለሚሆን ብቻ ልክ እንደው የምናየውን ነገር እንደ ዝም ብሎ ፎቶ እየተነሳ የምናየው ይመስለናል እንጂ የማየት ሂደት እጅግ ከሚታሰበው
ነው። የምርምሩ ሰዎች አይን ከፋች ይሉታል ይህን ግኝት ራሱ። የአዋቂዎች አንጎል ከዚህ ቀደም በተለይ በተፈጥሮ ያጡትን የማየት ብርሃን መልሶ የማግኘት ችሎታን የሚያላብስ መንገድ ማግኘታቸውን ነው የዘገቡት። በከፊልም ቢሆን የሚል ቃል አለ። በጣም የተለየ ትኩረትም ተሰጥቶታል። ቀደም ብዬ የገለጽኩት የካሊፎርኒያ ዩኒቨርሲቲ ተመራማሪዎች ናቸው ይህን ይፋ ያደረጉት። ምን ማለት ነው? ብርሃናቸውን ያጡ ሰዎች እንግዲህ በተለየ ሁኔታ ውስጥ ያሉም ከሆነ ብርሃን የማግኘት አይናቸው የመብራት እድል ይኖራል ማለት ነው?
አዎ፣ በእውነት ይሄ ግኝት እኔም አሁን ለምሳሌ በአይን ሕክምና ውስጥ አንዱ እንደ ሰብ ስፔሻሊቲ ኤክስፐርቲስም ይሄ ነው። የአይን የነርቭና ከአንጎል ጋር ያለው ግንኙነት ላይ ነው እና ብዙውን ጥናቴንም ሆነ ክሊኒካል ስራን የምንሰራው። አሁን ይሄ ምርምር ምን እያለን ነው? እጅግ በጣም በሚገርም ሁኔታ ቅድም እንዳልኩት እይታችን በተለይ የአንጎሉ ክፍል ስራውን በአግባቡ እንዲሰራ ከልጅነታችን ጀምሮ አይን እያየ ኢንፎርሜሽን እየሰጠው ሲሄድ ነው የአንጎላችን ክፍል የሚያድገው። ለምሳሌ በልጅነት በምን ምክንያት ሊሆን ይችላል አንዱ ወይም ከሁለቱ አይን እይታው ቀንሶ ከቆየና እድሜያችን እንደዛ ሆነ ጉልምስና ከገባን በኋላ የአይኑን ችግር በሕክምና መፍታት ብንችል በሽተኛው ብዙ ጊዜ እይታው አይመጣም። ይህም የሆነው ለምንድን ነው? አይኑ ጊዜ ካለፈ በኋላ ጤናማ ቢሆን እንኳን ለማየት የሚረዳው የአንጎል ክፍል ልምዱን ሙሉን ይዞ ስላላደገ ጨርሶ እንደማያይ ነው ግንዛቤው። ለምሳሌ ሊዝ አይ አምብሊዮፒያ የምንለው ነገር አለ። ለምሳሌ አንደኛው አይን ዲፌክት ኖሮት ሌላኛው አይን ሙሉ ቢያይ ብሬን ሁለቱ አይኖች ኢንፎርሜሽን ሲያመጡለት ምን ያደርጋል? ንጹህ ኢንፎርሜሽን የሚያመጣለትን አይን ኢንፎርሜሽን ይወስድና ያኛውን አይን ኮምፕሊትሊ ሪጀክት ያደርገዋል። ከዛ የመጣውን ኢንፎርሜሽን ይተዋዋል። ንጹህ ግንዛቤ እንዲኖር ንጹህ ኢንፎርሜሽን ይፈልጋል አንጎላችን። ስለዚህ በዚህ መልክ የኖሩ ያደጉ ልጆች ያላቸውን ችግር እንኳን ስትፈታው በኋላ እይታው አይመለስም፣ ምክንያቱም ያንጎሉ ክፍል ስላላደገ ነው። አሁን ይህ ጥናት እያለን ምንድን ነው በዚህ መልክ እንደ ምሳሌ አድርገው እዚህ ተሳካልን ብለው ሪፖርት ያደረጉት ነገር ምንድን ነው? አንድ ሌበር ኮንጀነታል አማሮሲስ የሚባል አለ። ልጆች ሲፈጠሩ ከዘር ሐረግ በሚወርሱት ምክንያት የአይናቸው የውስጠኛው ቅድም የጠቀስኩት ላይት ኢነርጂን ወደ ኒውሮናል ሲግናል የሚለውጡት ሴሎች እንዳያድጉ የሚያደርግ በሽታ ነው። እነዚህ ልጆች በልጅነት እድሜ ሬቲኖይድ የሚባሉ ኬሚካሎች ሲሰጣቸው እይታቸው መሻሻልን ያሳያል። አሁን ያደረጉት ነገር ምንድን ነው? ይህን ነገር በዚህ በሽታ ያላቸውን ሰዎች ለትልልቆቹ ብንሰጥ እይታቸው ይመለሳል ወይ የሚል ሙከራን ያደረጉት። አሁን ሪፖርቱ እንደሚያሳየው ምንድን ነው ሲሰጧቸው በእውነትም እይታቸው የተመለሰ ነው። ያ ማለት ምን ማለት ነው? ሬቲኖይዱ ተሰጥቶት አይን ውስጥ ያለው ችግር ፊክስ ሲሆን የአንጎሉም ተስተካከለ ማለት ነው። ስለዚህ እስከ ዛሬ የነበረውን ሳይንቲፊክ እምነት ብሬኑ አንዴ የተወሰነ ደረጃ እስከሚያድግ ካልደረሰ እና ከዘገየ በኋላ ስናደርገው አይመለስም የሚለውን ነገር
ሚቀየር ነው
እንደሚቀየር እያሳየ ነው። ምክንያቱም ብሬን ሰርኪውተሪው ቅድም እንዳልኩ ኢንፎርሜሽን ከአይን ወስዶ የተለያዩ የአንጎላችን ክፍሎች ይገናኛሉ በሰርኪውትስ። ያ ሰርኪውተሪ ዴቨሎፕ ስላላረገ ትልቅ ከሆኑ በኋላ ዴቨሎፕ አያደርግም ነው እስከዛሬ ያለው አንደርስታንዲንግ። አሁን ግን ያ እንደሚሆን ምልክት እየሰጠ ነው የጥናት።
ይሄ እንዳሉት እጅግ አስደማሚ ሳይንስ ግኝት ነው። ቅድም በገለጹት አንድ የህመም አይነት ላይ ያተኮረ እንደመሆኑ የትኞቹ ሌሎች በዘር ሐረግ የሚወረሱ የህመም አይነቶችስ ሊረዱ ይችላሉ የሚለውን ጨምሮ ሌሎች ተከታታይ ውይይቶችን የሚጋብዝ ይመስለኛል። የመጀመሪያ ጥናት ውጤት እንደመሆኑ እዚህ ምርምር ግኝት ሊደርስባቸው የሚችሉ ድሮችን ጨምሮ በሌላ ፕሮግራም እንመለከታለን። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ አሉላ።
ወደ ተከታዩና ሳምንታዊው አፍሪካ ነክ ርዕሶች ስናመራ ወደ ካርቱም ነው የምንወስዳችሁ። ሰሞኑን የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ባለፈው ሳምንት ማለት ነው ካርቱምን ጎብኝተው ነበር። አቲት ከሱዳን ካርቱም የማይክል አቲት ከሱዳን ካርቱም ያጠናቀረው ዘገባ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ባለፉት ጥቂት ዓመታት ውስጥ በሱዳን የተፈጸሙ ከባድ የሰብአዊ መብት ጥሰቶችን የተመለከቱ መረጃዎችን ጽህፈት ቤታቸው መዝግቦ ማቆየቱን የተናገሩት የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳዮች ኃላፊ እስካሁን ግን አንድም ሰው ተጠያቂ ሆኖ አያውቅም ብለዋል። ኮሚሽነር ቮልከር ተርክ ባለፈው ሳምንት በሱዳን ያካሄዱትን የስራ ጉብኝታቸው መገባደጃ በሰጡት ጋዜጣዊ መግለጫ በቅርቡ ዋና ከተማይቱ ካርቱም ላይ በተቃዋሚዎች ላይ ተፈጸመውን ከልክ ያለፈ የኃይል እርምጃ ጉዳይ አንስተዋል። ባለፈው ዓመት ጥቅምት ወር ላይ ወታደራዊ መፈንቅለ መንግስት ከተካሄደበት ጊዜ አንስቶ የጸጥታ ኃይሎች በተቃዋሚዎች ላይ በወሰዱት እርምጃ 119 ሰዎች ሲገደሉ ከ8000 በላይ ሰዎች መቁሰላቸውን አመልክተዋል። ኮሚሽነሩ አክለውም በተቃውሞ ሰልፍ ወቅት 19 ጾታዊና ጾታን መሰረት ያደረጉ ጥቃቶች መፈጸማቸውን ጽህፈት ቤታቸው ማረጋገጡን ገልጸው አብዛኛዎቹ የተፈጸሙት በሱዳን ፖሊስ መሆኑን አመልክተዋል። ማህበራዊ መገለልንና የበቀል ጥቃትን በመፍራት እንዲሁም በሀገሪቱ የፍትህ ስርዓት ላይ ያላቸውን መተማመን አናሳነት የተነሳ ሳይመዘገቡ የሚቀሩት የመብት ጥሰቶች በርካታ ሊሆኑ እንደሚችሉም ተናግረዋል።
We have over the years documented violations by all
በሁሉም የጸጥታ አካላትና በበርካታ ታጣቂዎች በአመታት ውስጥ የተፈጸሙ ጥቃቶችና የመብት ጥሰቶችን መዝግበናል። በመሆኑም ተገቢውን ክትትል ማድረግ አስፈላጊ ነው። ለዚህም ነው የሰላማዊ ዜጎችን ደህንነት ጥበቃ ብሔራዊ የድርጊት መርሃ ግብር ተግባራዊነትን ለማረጋገጥ የቅርብ ትብብር የፈጠርነው።
ተርካያይዘውም የመብት ተሟጋቾችና በዳርፎር አካባቢ ያሉ ተፈናቃዮች የሱዳን ፈጣን የድጋፍ ኃይሎች የተባለውን አካል ጨምሮ በተለያዩ ክፍሎች የተፈጸሙ መጠነ ሰፊ የመብት ጥሰቶች መዘገባቸውን ተናግረዋል። በሱዳን የፖለቲካ ሂደት ውስጥ የሚሳተፉ ሁሉም ወገኖች በፍጥነት በሲቪሎች ወደሚመራ አስተዳደር መሄድ የሚያስችሉ ስራዎች እንዲሰሩ ሲሉ ጥሪ አቅርበዋል። የተጠያቂነትና ፍትህ መረጋገጥን ማስፈላጊነት አጽንኦት ሰጥተው ተናግረዋል።
In my discussions with the authorities, I consistently highlighted
ከባለስልጣናት ጋር ባደረኩት ውይይት የህዝቡን እምነት ለማግኘትና ትምምን ለማጎልበት የሚያግዙ እርምጃዎች አስፈላጊነትን በማጉላት አመላክቻለሁ። የሰብአዊ መብት መከበር መተማመንን የሚያጎለብትን አስፈላጊ ነጥብም አበክሬ ገልጫለሁ።
የሂዩማን ራይትስ ዋች የሰብአዊ ጉዳዮች አጥኚ መሐመድ ኡስማን ሲናገሩ የመንግስታት ድርጅት የሰብአዊ መብት ኃላፊ ወደ ሱዳን ያደረጉት ይህ ጉዞ የፖለቲካ ሽግግሩ በሮች የተዘጋ በሚመስልበት ወሳኝ ወቅት ላይ የተፈጸመ ነው ብለዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እንዲሁም ደግሞ ሰዓታችንም ተጠናቋል። የሰኞ ምሽት ዝግጅታችንን ነበር ያስደመጥናችሁ። በነገው ምሽት እንገናኛለን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅቱን ከስቱዲዮ በማቀናበር ብርሃን ኃይሉ አብራና ምሽታለች። ሰላም፣ በደህና ደሩ። Thank you.